በመስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። እንደምናመሻችሁ በጌታ የተወደዳችሁ ክብራን አድማጮቻችን፣ እግዚአብሔር አምላካችን የተመሰገነ ይሁን። ዛሬም ደግሞ ፈቃዱ ሆኖ ኖ የጀመርነውን ጥናት ማለትም የአንደኛ ጢሞቴዎስን መልእክት ጥናታችንን ዛሬም እንቀጥላለን ማለት ነው። እንግዲህ እግዚአብሔር በሚኖረን ክፍለ ጊዜ ሁሉ በባርኮቱ እንደሚገናኘን ታላቅንም ነገር እንደሚያስተምረን ተስፋ ያደረግን የለቱን ዝግጅታችንን በዚህ ዝማሬ እንጀምራለን።
ስምህን ስጠራ በከንፈሮቼ ደጋግመው ይለኛል መላውንነቴ still the gagne Jesus sevie barakati kono wodo la nafsi talai still the gagne wama still the gagne wama nuroe baraka salame ibazalnya nuroe baraka testa ibazalnya wad hallo sure Talk a while
እግዚአብሔር አምላካችን ሆይ የልጆች ነገር በየለቱ ይገዳል። ኖ መዳኒታችን ሆይ በምንወጣበት በምንገባበት ምስፍራ ሁሉ አንተ ከኛ ቀድመህ ትገኛለህ ትመራናለህ። የበጎች እረኛ የሆንክ የእግዚአብሔር ልጅ ኢየሱስ ክርስቶስ ተባረክ። ስምህ ለዘላለም ከፍ ከፍ ይበል። ገዝተናልና በደምህ ዋጅተናልና ኦ ጌታችን ሆይ ቅብዝብዝ ሕይወታችንን ያልተረጋጋ ሕይወታችንን ኖ አምላካችን ሆይ አንተ ስለገዛህ ሰላምንም ደግሞ ስላበዛህላት እጅግ አድርገን እናመሰግናለን። አሁን ባለንበት ሁኔታ በዚህ አይነት መንገድ እንድናልፍ ሁሉ ነገር ፈቃድ ስለሆነ እጅግ አድርገን እናመሰግናለን። ጠላት ዲያብሎስ ነገሮችን ያልተመቻቹ፣ ነገሮችን ያልተቀናጁ፣ ነገሮችን ያልተስተካከሉ አስመስሎ ቢያሳየንም አንተ ግን ጌትነትህን ፈጽሞ ከስፍራ አትለቅም። አንተ ግን ሥልጣንህን ወንበርህን ለማንም አሳልፈ አትሰጥም። እግዚአብሔር ልጅ ኢየሱስ ክርስቶስ ክብር ተመስገን። በአንተ ነፍሳችን ታምናለችና፣ በአንተ ነፍሳችን ተደግፋለችና፣ ስለዚህም ደግሞ አታሳፍራትም፣ ለጠላትም አሳልፈ አትሰጣትም። እግዚአብሔር አምላካችንና ጌታችን ሆይ የሰማይና የምድር ፈጣሪ ነው፣ ለመናችንን አንተ በዚህ ሰዓት እንድትረከብ ደግሞ ራሳችንን አሳልፈን ላንተ እንሰጣለን። አቤቱ ጌታችን ሆይ እኛ ያላየነው፣ እኛ ያልተረዳነው፣ እኛ ያልተገነዘብነው የሕይወታችን ክፍል ላንተ ግን ያልተመቸ፣ እግዚአብሔር አምላካችን የጎደለ ነገር እንኳን ቢኖር በዚህ ሰዓት እንድትስተካከል አንተ ሥልጣኑን ውሰድ። በዚህ ሰዓት እንድታቃናን አንተ ሥልጣኑን ውሰድ። በዚህ ሰዓት ደግሞ ለመናችንን እንድትፈትሽና እግዚአብሔር አምላካችን ሆይ እንደ ፈቃድህ መኖር ለአንተም ደግሞ ደስ የምናሰኝ ልጆች እንድንሆንልህ አድርገህ እንድትሠራን ፈቃድህን እግዚአብሔር ሆይ በእኛ ላይም እንድትገልጽ ሥልጣኑን ውሰድ። ጌታ ሆይ ምን ይሳንሃል? ጸሎታችንን ሁሌም ትሰማለህ፣ ሁሌም ታዳምጣለህ። የወገኖቼ ጸሎት በፊትህ እግዚአብሔር ሆይ ስለ ከበረች፣ የኔንም ጸሎት ስለ ሰማ እጅግ አድርጌ አመሰግንሃለሁ። በዚህ ጊዜ ደግሞ ልዑል ሆይ እንለምንሃለን፣ በመካከላችን ተገኝ። ድንቅ የሆነውን ቃልን እግዚአብሔር አምላካችን ሆይ መረዳት የምንችልበትን ጸጋ አብዛልን። በሌላ ምክንያት እግዚአብሔር አምላካችን ሆይ ከዚህ ከቃልህ ማድ ደግሞ ፈቀቅ እንዳንል ጠላት ዲያብሎስ ሴራውንም ደግሞ እየሸረበ እግዚአብሔር አምላካችን ሆይ የአየሩንም ሞገድ እየረበሸ እንዳንሰማ፣ እንዳናዳምጥ፣ እንዳንባረክ እግዚአብሔር አምላካችን ሆይ የተለያዩ ዘዴዎችን ሊልክ ይፈልጋልና እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንቃወማለን። ጌታዬና መድኃኒቴ ሆይ አንተ እንደ ፈቀድክ፣ አንተ እንደ ወደድክ ለእኛ ለባሪያዎች ተናገር፣ እኛም እንሰማለንና ስለ ያውና ስለ ዘላለማዊ ስምህ ስትል ስማን። አሜን። ክብሯን አድማጮቼ ባለፉት ክፍለ ጊዜያት ጥናቶቻችን ከአንደኛ ጢሞቴዎስ ምዕራፍ 3 መልእክት የቤተ ክርስቲያን አገልጋዮች ሊኖሯቸው ስለሚገቡ ባህሪያት ዘርዘር አድርገን መመልከታችን የሚታወስ ነው። በዛሬው ምሽት ደግሞ ለጥናታችን ያመቸን ዘንድ መለስ ብለን ከቁጥር 9 እንነሳለን ወይም እንጀምራለንና መጽሐፍ ቅዱሶቻችሁን እንደተለመደው ገለጥ ገለጥ አድርጋችሁ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 9ን ተመልከቱ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 9ን በመመልከት የዛሬውን ትምህርታችንን አብረን እንጀምራለን ማለት ነው። እንዲህ ይላል፣ በንጹህ ሊና የሃይማኖትን ምስጢር የሚይዙ ሊሆኑ ይገባቸዋል ሲል ይናገራል። የሃይማኖት ምስጢር ማለት የክርስቶስ ወንጌል መገለጥ ማለት ነው። እዚህ ላይ ጳውሎስ እምነት የሚለውን ቃል የሚጠቀምበት ክርስቲያናዊ አስተምህሮን በተመለከተ እንጂ እንዲሁ በልባችን ስለምናውጠነጥነው ረቂቅ ነገር አይደለም። በብሉይ ኪዳን ዘመን ያልተገለጠ በአዲስ ኪዳን ዘመን ግን የታወቀና የተገለጠ በመሆኑ ነው ጳውሎስ ምስጢር በሚለው ቃል የተጠቀመው። የጥንት ክርስቲያኖች በሐዋርያት ትምህርት ይበረቱና ያድጉ እንደነበር ተነግሮናል። የሐዋርያቱ ትምህርት የጥንት ቤተ ክርስቲያን እምነት ነበር። ልብ በሉ፣ የሐዋርያቱ ትምህርት የጥንት ቤተ ክርስቲያን እምነት ነበር። ዛሬም እንዲሁ ነው መሆን ያለበት። በንጹህ ሊና አይላል ህሊናችን ምንጊዜም ቢሆን በንጽህና መጠበቅ አለበት። ሊናችን መደንዘዝና መርከስ የለበትም። ይህን በተመለከተ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 2ን ልብ ይሏል። ጊዜ ሲኖራችሁ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 2ን ተመልከቱ። እስቲ አሁን ደግሞ አለፍ ብለን ቁጥር 10ን እንመልከት። እነዚህ ደግሞ አስቀድመው ይፈተኑ፣ ከዚያ በኋላ ያለ ነቀፋ ቢሆኑ በዲቁና ሥራ ያገልግሉ ይላል። ያንድ ሰው ማንነቱ ሳይታወቅ ለቤተ ክርስቲያን አገልጋይነት መመረጥ የለበትም። ከመመረጡ በፊት ከላይ የተዘረዘሩ መስፈርቶችን ማሟላቱን ማረጋገጥ ይኖርብናል። ቁጥር 11 እንይ። እንዲሁም ሴቶች ጭምቶች፣ የማያሙ፣ ልከኞች፣ በነገር ሁሉ የታመኑ ሊሆኑ ይገባቸዋል ይላል። ሐሜተኛ ሴቶች በቤተ ክርስቲያን ውስጥ የሚያስከትሉት ጉዳት ምን ያህል ከባድ ሊሆን እንደሚችል ግልጽ ነው። ሐዋርያው አሁን ደግሞ ቀጠለ በማድረግ በነገር ሁሉ የታመኑ ይላል። የዲያቆናት ሚስቶች ለባላቸው ለክርስቶስና ለክርስቶስ ወንጌል ታማኝ እንዲሆኑ ይጠበቅባቸዋል። ዲያቆናት ልጆቻቸውንና የራሳቸውን ቤቶች በመልካም እየገዙ እያንዳንዳቸው ያንዲት ሴት ባሎች ይሁኑ ይላል። ቁጥር 12ን መመልከት ይቻላል። ከዚህ የምንመለከተው የቤተ ክርስቲያን መሪዎች ወይም ሽማግሌዎች ማሟላት ያለባቸውን መስፈርት ዲያቆናትም እንዲሁ እንዲያሟሉ የሚጠበቅባቸው መሆኑን ነው። እስቲ ቁጥር 13 እንደሞላ አንብብላችሁ። በዲቁና ሥራ በመልካም ያገለገሉ ለራሳቸው ትልቅ ማዕረግና በክርስቶስ ኢየሱስ ባለው እምነት ብዙ ድፍረት ያገኛሉ ይላል። እዚህ ላይ ድፍረት ሲል ለክርስቶስ ለመመስከር ስለሚያስፈልገው ልበ ሙሉነት መናገሩ ነው ሐዋርያው። የዲያቆናት ሥራ ኃላፊነት በመጀመሪያ ደረጃ መንፈሳዊነትን እንደሚጠይቅ መዘንጋት የለብንም። ቁጥር 14 ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህን ጽፍልሃለሁ ይለዋል። ይህን በሚጽፍበት ጊዜ ጳውሎስ በመቄዶንያ ነበር፣ ጢሞቴዎስ ደግሞ በኤፌሶን ነበር። ስለሆነም በቅርቡ እንደሚገናኙ ጳውሎስ የነበረውን ተስፋ ይገልጻል። ቁጥር 15 ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ ጽፍልሃለሁ። ቤቱም የእውነት አምድና መሠረት የሕያው እግዚአብሔር ቤተ ክርስቲያን ነው ይለዋል። ይህን ክፍል የመልእክቱ ማለትም የአንደኛ ጢሞቴዎስ ቁልፍ ሐሳብ አድርጌ እወስደዋለሁ። ምክንያቱም የአንደኛ ጢሞቴዎስ መልእክት የአኗኗር ሥርዓትን የሚመለከት መጽሐፍ ነው። በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ ይላል ጳውሎስ ለጢሞቴዎስ ሲጽፍለት። አምድ፣ ልብ በሉ፣ አምድ መሠረቱ ላይ የታነጸውን ሕንፃ ደግፎ ወይም አጽንቶ የሚያቆመው ምሰሶ ነው። አምድ ወይም ምሰሶ እውነትን ይወክላል። አስተውሉ፣ አምድ ወይም ምሰሶ እውነትን ይወክላል። እንግዲህ የቤተ ክርስቲያን ተመራጮች እውነትን ያልተረዱ ከሆነ ሥራ ሁሉ የንቧይ ካብ እንደሚሆን ግልጽ ነው። ቁጥር 16 እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ ለአሕዛብ የተሰበከ በዓለም የታመነ በክብር ያረገ ይላል። ይህ አሁን ያነበብነው ክፍል በጣም ጥንታዊ ከሆኑ የቤተ ክርስቲያን የእምነት መግለጫዎች አንዱና ዋናው እንደሆነ ይታሰባል። አንዳንዶች ደግሞ የጥንት ቤተ ክርስቲያን ዝማሬ እንደነበር ይናገራሉ። ሐዋርያው በሥጋ የተገለጠ ይላል። ይህ በሥጋ የተገለጠ የሚለው ኢየሱስ ከምንም ነገር በፊት መኖሩንና በኋላም በሥጋ መገለጡን ያመለክታል። በሥጋ ከመገለጡ በፊት ኢየሱስ ክርስቶስ በእግዚአብሔር መልክ ነበር። ፊልጵስዩስ ምዕራፍ 2 ቁጥር 6ን ተመልከቱ። ፊልጵስዩስ ምዕራፍ 2 ቁጥር 6 የዕብራውያን መልእክት የክብሩ መንጸባረቅና የባሕሪው ምሳሌ ሆኖ ይላል። ዕብራውያን ምዕራፍ 1 ቁጥር 3ን መመልከት ይቻላል። ስለዚህ ዝማሬ እግዚአብሔርን እጅግ አድርገን እናመሰግናለን። ለእግዚአብሔር ምን ይሳነዋል ወገኖቼ? አሁን ደግሞ ከዚህ በመቀጠል አንደኛ ጢሞቴዎስ መልእክት የምዕራፍ 4ን ትምህርት ከፊሉን አብረን እንመለከታለን። የዚህ አንደኛ ጢሞቴዎስ ምዕራፍ 4 አብይ ሐሳቡ በቤተ ክርስቲያን ውስጥ እየተስፋፋ የነበረ ፈጠን በሉ በቤተ ክርስቲያን ውስጥ እየተስፋፋ የነበረ የሐሰት ትምህርት ይላል። አንድ ጊዜ ልድገምላችሁ። በቤተ ክርስቲያን ውስጥ እየተስፋፋ የነበረ የሐሰት ትምህርት የሚለው አንደኛ ጢሞቴዎስ ምዕራፍ 4 አብይ ሐሳቡ ነው ማለት ነው። የሐሰት ትምህርትን መለየት በተመለከተ ሐዋርያው ከቁጥር 1 እስከ ቁጥር 3 ድረስ የተናገረውን ቀጥለን እንመለከታለን። እንዲህ ይላል፣ መንፈስ ግን በግልጥ በኋለኞቹ ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን ያጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ። አምነውም እውነትን የሚያውቁ ከምዝጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ ይላል። ይህ ያነበብነው ክፍል የሚናገረው ጳውሎስ ከነበረበት ዘመን አንስቶ እስከ ዘመናችን ስላለው ጊዜ ነው። ልብ በሉ፣ አሁን ጳውሎስ ከላይ የጠቀሳቸው ነገሮች እርሱ ከነበረበት ዘመን አንስቶ እስከ ዘመናችን ስላለው ጊዜ ነው። አንዳንድ የስህተት ትምህርቶች ወደ ቤተ ክርስቲያን ብቅ ማለት የጀመሩት ከዚያ ጊዜ አንስቶ ነበር። ትዝ ይላችሁ እንደሆነ ጳውሎስ በኤፌሶን በነበረበት ጊዜ አንዳንድ የበግ ለምድ የለበሱ ተኩላዎች አማኞችን ከእምነት መንገድ እንደሚያሳስቱ አስጠንቅቆ ነበር። ዛሬም እንኳን ቢሆን የክርስቶስ ተቃዋሚዎች እንዳሉ ሐዋርያው ዮሐንስ ይናገራል። የስህተት ትምህርትና አሰራር ወደ ቤተ ክርስቲያን ከገባ ዋላ ደር ብሏል። ለምሳሌ ያክል በሰሜን አፍሪካ የነበረችውን የኦርቶዶክስ ቤተ ክርስቲያን የወሰን እንደሆነ ታላላቅ የቤተ ክርስቲያን አባቶችን ማፍራቷ ይታወቃል። እንደነ ቅዱስ አውግስጢኖስ፣ ተርቱሊያንና አትናቴዎስን የመሳሰሉ ታላላቅ ሰዎችን ያገኘ ነው ከዚህች ቤተ ክርስቲያን ነበር። ይሁን እንጂ ይህች ቤተ ክርስቲያን የኋላ ኋላ በስህተት ትምህርት ውስጥ ወድቃለች። እዚህ ላይ ጳውሎስ በኋለኞቹ ዘመናት ሲል መናገር የፈለገው ስለ መጨረሻው ጊዜ አይደለም። ከሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 እንደምንመለከተው በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይህን ወቅ ሲል ግን የሚያመለክተው ጌታ ኢየሱስ ክርስቶስ ከመምጣቱ ቀደም ብሎ በዓለም ላይ ስለሚታዩ ምልክቶች ለመናገር ወይም ለመግለጽ ነው። በኋለኞቹ ዘመናት የሚለው አሁን እኛ ስላለንበት ጊዜ ነው የሚያመለክተው። አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን ያጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። ብዙዎችን ከእውነተኛው የእምነት መንገድ የሚያሳስቱ የሐሰት አስተማሪዎች ይነሳሉ። ቀደም ሲል በሁለተኛ ተሰሎንቄ መልእክቱ ጳውሎስ ስለዚህ ጉዳይ ተናግሮ እንደነበረ እናስታውሳለን። ይህ የሐሰት ትምህርት ይበልጥ እየሰፋና ብዙዎችን እያሳሳተ ማደጉን ይቀጥላል። ጌታ ኢየሱስ መጥቶ ቤተ ክርስቲያንን ወደ ራሱ በሚወስድበት ጊዜ እነዚህ በስህተት ትምህርት የተጠመዱ አብያተ ክርስቲያናት በዚህ ምድር ይቀራሉ። ሐዋርያው ሃይማኖትን ይክዳሉ ሲል እነዚህ ሰዎች በአንድ ወቅት እውነተኛውን ሃይማኖት ይዘው እንደነበርና በኋላ ግን ከእውነት መንገድ ፈቀቅ ማለታቸውን ነው የሚያመለክተው። እዚህ ላይ የሚናገረው ስለ አረማውያን ሊሆን አይችልም። ምክንያቱም አረማውያን ቀድሞውንም እውነተኛውን ሃይማኖት አልተቀበሉምና፣ ካልተቀበሉ ደግሞ ሊክዱት አይችሉም። እነዚህ ባንድ ወቅት የእውነትን መንገድ ይከተሉ የነበሩ በኋላ ግን የሚክዱ ሰዎች እዚህ ደረጃ የሚደርሱት ያጋንንትን ትምህርት ያደመጡ ነው። በዚህ ሰለጠነ በሚባል ዓለምና ዘመን ውስጥ ብዙዎች ወደ ጥንቆላና መተታሰራር ፊታቸውን ማዞራቸው ራሱ የሚገርም ነው። ወገኖቼ እስቲ ዙሪያችሁን ተመልከቱ። በዚህ በከተማችን ቆነጃጅ ሴቶች፣ ወይዛዝርት፣ ጎበዛዝትና አባቶች በየጠንቋዩ ቤት ደጃፍ ተኮልኩለው ቆመው ወረፋ ሲጠብቁ ሳያቸው እጅግ አድርጌ አዝናለሁ። ማንኛውንም መንፈስ ከማን መሆኑን መመርመር እንጂ ፈጥነው መቀበል እንደሌለባቸው ለክርስቲያኖች ጠንካራ ማስጠንቀቂያ ተሰጥቷል። አንደኛ ዮሐንስ ምዕራፍ 4 ቁጥር 1ን ተመልከቱ። አንደኛ ዮሐንስ ምዕራፍ 4 ቁጥር 1ን ልብ ይሏል። መለኪያ ወይም መመርመሪያ ሚዛናችንም በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 በስጋ የተገለጠ በመንፈስ የጸደቀ በሚለው ቃል መሰረት መሆን ይኖርበታል። በውሸተኞች ግብዝነት የተሰጠው ምን ይላል ጳውሎስ? ያሰት አስተማሪዎች ምን ጊዜም ቢሆን ወገኖቼ እውነተኛና በጣም መንፈሳዊ ሆነው ነው የሚቀርቡት። እውነት እንደተገለጠላቸው በስፋት ያወራሉ። በየጊዜው የተለያየ መለኮታዊ ራእይ መቀበላቸውንም ይሰብካሉ። ይሁን እንጂ እውነት ሰውን ትሁት ያደርጋል እንጂ አያስታብየውም። አስተዋላችሁ አይደል? እውነት ምን ጊዜም ቢሆን አንድን ሰው ትሁት ያደርጋል እንጂ አያስታብየውም። አንዳንዶች የተለየ መንፈሳዊ ሥልጣን እንደተቀበሉ አድርገው ይናገራሉ። የእግዚአብሔርን ቃል ግን በፍጹም አልተረዱም፣ እረገናም አላስተዋሉም። በግብዝነት ተነሳስተው ግን ያልሆኑትን ሆነው መገኘት ይሞክራሉ። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው ሲል ያሰት መምህራን ሕሊናን መጣላቸውን ያመለክታል። የሚወቅስና የሚገስጽ ሕሊናቸው ደንዝዟል። ክርስቶስ በዚህ ምድር ከነበረበት ጊዜ አንስቶ እስካሁን ድረስ አንዳንድ የሃይማኖት አስተማሪዎች ነን የሚሉ ሰዎች መጋባትን ይከለክላሉ። አንዳንድ የምግብ አይነቶችም መበላት እንደሌለባቸው ያስተምራሉ። ምግብ ወደ እግዚአብሔር የሚያቀርበን ወይም ደግሞ ከእግዚአብሔር የሚያርቀን ይመስል ለአመጋገብ የተለየ ሃይማኖታዊ ግምት ይሰጣሉ። ቁጥር 4 እና 5ን ተመልከቱ። እግዚአብሔር የፈጠረው ሁሉ መልካም ነውና ከምዝጋናም ጋር ቢቀበሉት የሚጣል ምንም የለም፣ በእግዚአብሔር ቃልና በጸሎት የተቀደሰ ነውና አይላል። ማንኛውንም ምግብ እግዚአብሔርን አመስግነን ከተቀበልነው በጸሎት ይቀደሳል፣ ለጤናም ተስማሚ ይሆናል። በበኩሌ ግን አንዳንድ የማይስማሙኝ የምግብ አይነቶች አሉ። ስለሆነም እነዚያን ምግቦች አልመገባቸውም። ስለማልመገባቸው ደግሞ በምስጋና አልቀበላቸውም። የሐሰት ትምህርትን በተመለከተ እውነተኛ አገልጋይ ሊወስደው ስለሚገባ እርምጃ ደግሞ ከቁጥር 6 እንመለከታለን። ይህ የዛሬው የመጨረሻ ክፍላችን ይሆናል ማለት ነው። እንዲህ ይላል፣ ስለዚህ ወንድሞችን ብታሳስብ በእምነትና በተከተልከው በመልካም ትምህርት ቃል የምትመገብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ ይላል ሐዋርያው ጳውሎስ። አንዳንድ ሰዎች በቤተ ክርስቲያን የሐሰት ትምህርትን እንደሚያስፋፉ ቀደም ሲል ለጢሞቴዎስ ነግሮት ነበር። እምነት የነበራቸው ሰዎች እንኳ እምነትን ትተው ወደ ኋላ እንደሚመለሱ አስታውቆት ነበር። አሁን ደግሞ እርሱ ተራውን ለሌሎች ማሳወቅ ነበረበት። ወንድሞችን ብታሳስብ የሚለው ቃል ይህን ነው የሚያመለክተው። የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ ይላል። እንደ እውነቱ ከሆነ አማኞች ሁሉ አገልጋዮች ናቸው። አስተዋላችሁ? ይህንም ባለፈው ክፍለ ጊዜ ትምህርቶቻችን ውስጥ ተመልክተናል። አማኞች ሁሉ ምንድን ናቸው? አገልጋዮች ናቸው። እዚህ ላይ ግን እንደ እግዚአብሔር ቃል አገልጋይነቱ በተለይ ለጢሞቴዎስ ነው እየተናገረ ያለው። ይህን ስጦታ ያላቸው ደግሞ ጥቂቶች ናቸው በተከተልከው በመልካም ትምህርት ቃል የምትመገብ ይላል ሐዋርያው። አማኝ በእግዚአብሔር ቃል የሚያድገው ይህን በመሰለ ሁኔታ ነው። ራሱንና ቤተ ክርስቲያንን ከሐሰት ትምህርት እንዲጠብቅ ብቻ ሳይሆን አንዳንድ ነገሮችን ማስወገድ እንዳለበትም ይመክራል። እግዚአብሔር ስለዚህ ድንቅ ቃሉ ለዘላለም ይክበር ይመስገን። በጌታ የተወደዳችሁ ወገኖቼ እግዚአብሔር በዚህ ውስጥ ለኔና ለእናንተ ብዙ ቁም ነገሮችን አትርፎልናል። በዚህች ምሽት እግዚአብሔር ድንቅ ነገርን ከቃሉ ማድ መግቦናል። እንድንኖርበት ደግሞ እግዚአብሔር ይርዳን። ደናደሩ እግዚአብሔር ይባርካችሁ ይያልን سنሰናበታችሁ ኮሮሚኛ የመጽሐፍ ቅዱስ ትምህርት ጋር እየተውናችሁ አጭር ዝማሬም እየጋበዝናችሁ ነው። ጻፉልን ጸልዩልን። ሰላምታችን የጋራ ነው። በሰላም ሁኑልን።
መንፈስ ቅዱስ ከዛው ዘልቆን ቦናይ ኃይልን ከአርያም መልበስን የማውቀው የማልፍ ሰላም ስላልተለየኝ ሰላም አለኝ እንደ ወንዝ የሚፈስ አይምሮዬን የሚያረሰርስ ደስታ አለኝ ከውስጤ ማይጠፋ ኢየሱስ ክብሩ ይስፋው ኢየሱስ ክብሩ ይስፋው ማነው የሚረድቀኝ ይህንን ጸጥታ የማይለየኝ ከውስጤ ላንዳፍታ ከሰማይ ተገኝቶ